ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ የካቲት 10 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም መርሃ ወያኔ ወኪነ ጥበብ በሚድረስ ከተወልደ ዘወልዴ የቀረበውን ጽሑፍ እናሰማለን። ከዚያም በ15 ቀኑ ቅዳሜ የሚቀርበው ከሙዚቃ ጓዳ ዝግጅታችንን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
አርብ የካቲት 9 ቀን የወያኔ አገዛዝ የሚኒስትሮች ምክር ቤት ለሁለተኛ ጊዜ አረመኔያዊና አምባገነን የአስቸኳይ ጊዜ አዋጅ በአገሪቱ ላይ አውጇል። ቀኑን ሙሉ በስብሰባ ላይ የዋለው የሚኒስትሮች ስብሰባ የተጠናቀቀው ምሽት ላይ ሲሆን አጁ በአገዛዙ ሚዲያዎች የታወጀው በዚሁ ጊዜ ነበረ። ቅዳሜ ካቲት 10 ቀን የወያኔ የመከላከያ ሚኒስትር ተብዬው ሲራጅ ፈጌሳ ለጋዜጠኞች በሰጠው መግለጫ የአዋጁን ይዘትና ፍሬ ሐሳብ አብራርቷል። ከቁጥጥር ውጪ የወጣ የጸጥታ ሁኔታ ለመጠበቅ በአስቸኳይ ጊዜ አዋጅ ማወጅ አስፈላጊ መሆኑን ገልጾ ከዛሬ ጀምሮ ተግባራዊ እንደሚሆንና በ15 ቀን ውስጥ ለፓርላማ ቀርቦ እንደሚጸድቅ ዘርዝሯል። አጁ ለሚቀጥሉት 6 ወራት እንደሚዘልቅና አስፈላጊ ከሆነም ለሌላ 4 ወር ተጨማሪ ጊዜ ሊቆይ ይችላል ተብሏል። እንደተለመደው አጁ የህዝቡን መሰረታዊ የሆነ ዲሞክራሲያዊና የፖለቲካ መብቶችን የሚከለክል ነው። በዚህ መሰረት መናገር፣ መጻፍ፣ ክስከሳ ማካሄድ፣ ጽሑፍ ማሰራጨት፣ መልእክት ማስተላለፍ፣ መደራጀት፣ መሰብሰብ፣ ሰላማዊ ሰልፍ ማድረግ፣ በቡድን ሆኖ መንቀሳቀስ ወዘተ ክልክል ናቸው። ማናቸውም የመገናኛ ዘዴ ይዘጋል፣ የሰዓት እላፊ ይታወጃል። ዜጎች ለሌላ ዙር በግፍ የሚታሰሩበትና በእስር ቤት የሚሰቃዩበት የሚገረፉበት ሁኔታ ተግባራዊ ይሆናል። ያለ ፍርድ ቤት ትዕዛዝ እንዲይዙና በማጎሪያ ጣቢያዎች አስረው እንዲያሰቃዩ አዋጁ ይፈቅድላቸዋል። የሰዓት እላፊ ይታወጃል፣ መንገዶች ይዘጋሉ፣ ሌሎችም አስከፊ እርምጃዎች ይወሰዳሉ። ሲራጅ ፈጌሳ በመግለጫው ጠቅላይ ሚኒስትሩን የሚጨምር ኮማንድ ፖስት መቋቋሙን ገልጿል። ቀድሞንም ቢሆን የመጣውን ትዕዛዝ ከመቀበል ውጪ በራሱ የመወሰን መብት የሌለው ኃይለማርያም አሁን ስልጣን ለቅቅ ያለው ባለበት ሁኔታ ወያኔ የጦር አበጋዞችና የጸጥታ ካድሬዎችን እንዳሻቸው የሚፈነጩበት ፈላጭ ቆራጭ አገዛዝ መሆኑም አይጠራጠርም ተብሏል። አዋጁ የሚኒስትሮች ምክር ቤት በሙሉ ድምፅ አሳልፎት የታወጀ ነው ቢባልም ከቅርብ ጊዜ ወዲህ አገዛዙን እየተፈታተኑ ያሉት የኦህዴድና የብአዴን ባለስልጣኖች ምን ያህል እንደተቀበሉት የሚታወቅ ነገር የለም። ይህ አረመኔና አስከፊ የሆነ የአስቸኳይ ጊዜ አዋጅ ሊጸድቅ የሚችለው 2/3 የሚሆኑ የምክር ቤት አባላቱ ከደገፉት ብቻ ስለሆነ በኦህዴድና በብአዴን አባላት የተቃውሞ ድምፅ ውድቅ ሊሆን የሚችልበት ሁኔታ አለ በማለት አንዳንድ ወገኖች ይናገራሉ። የወያኔ አገዛዝ ከዚህ በፊት ለ10 ወራት የዘለቀ የአስቸኳይ ጊዜ አዋጅ ማወጁ ይታወሳል። አዋጁን መሰረት በማድረግ የህዝቡን ዲሞክራሲያዊና ፖለቲካዊ መብት ነፍጎ ከ40,000 በላይ የሆኑ ዜጎችን በየማጎሪያው አስሮ ለማሰቃየት ቢሞክርም ሁኔታው በወጣቱ ላይ ምሬትና እልህን ወልዶ በከፍተኛ ስሜት ትግሉን ይበልጥ እንዲፋፋም አደረገ እንጂ ያመጣው መፍትሄ አለመኖሩን እየታወቀ አሁን በድጋሚ ማወጁ አገዛዙ ካለፈው አለመማሩን ያሳያል ተብሏል። ባለፈው የአስቸኳይ ጊዜ አዋጅ የኢንተርኔት ሆነ የስልክ እንዲሁም ሌሎች መገናኛ አገልግሎቶች መቋረጣቸው አገሪቱ ከፍተኛ የኢኮኖሚ ማጥ ውስጥ የገባች መሆኑም ይታወሳል። አርብ የካቲት 9 ቀን የወያኔ አገዛዝ የአስቸኳይ ጊዜ አዋጁን በይፋ ከመግለጹ በፊት 101 እስረኞች ክሳቸው ተሰርዞ እንዲፈቱ መወሰኑም ተገልጿል። ከሚፈቱት መካከል በወልቃይት የማንነት ጥያቄ ምክንያት የታሰሩት ኮሎኔል ደመቀ ዘውዱ፣ እንዲሁም በጎንደር ህዝብ ያመጽ አነሳስተቻቸዋል በማለት የታሰሩት ንግስት ጋና ሌሎች ከሷ ጋር የታሰሩ ዜጎች እንዲሁም ከጥቂት አመታት በፊት በፈንቅለ መንግስት ለማድረግ ሞክራቸዋል ተብሎ የታሰሩት ብርጋዴር ጀነራል ተፈራ ማሞና ብርጋዴር ጀነራል አሳምኖ ጽጌ እንደሚገኙበት ተዘግቧል። የወያኔ አገዛዝ በህዝብ ላይ ያወጀውን ያስቸኳይ ጊዜ አዋጅ ተከትሎ የእንግሊዝና የካናዳ መንግስታት ለዜጎቻቸው ማስጠንቀቂያ ሰጥተው መሆናቸው ታውቋል። ሁለቱ መንግስታት የተሰጡ መግለጫዎች ዜጎች አስፈላጊ ካልሆነ በስተቀር ወደ ኢትዮጵያ እንዳይሄዱ ሲመክሩ፣ በኢትዮጵያ ውስጥ የሚገኙትም በሚንቀሳቀሱበት ወቅት አስፈላጊውን ጥንቃቄ እንዲያደርጉና የባለስልጣኖችን ትዕዛዝ እንዲከታተሉ ይመክራሉ። የዚምባብዌ ዩኒቨርሲቲ ምክትል ቻንስለር የሆኑት ለቀድሞ ፕሬዝዳንት ባለቤት ለሚስ ግሬስ ሙጋቤ በሐሰት የዶክትሬት ዲግሪ እንዲሰጥ አድርጓል በማለት በቁጥጥር ስር የተደረጉ መሆኑ ታውቋል። በቅርቡ የተቋቋመው የሀገሪቱ ጸረ ሙስና ኮሚሽን ባደረገው ማጣራት በ2006 ዓ.ም ተመረጥ ዩኒቨርሲቲው የዶክትሬት ማዕረግ እንደተሰጣቸው ሚስ ሙጋቤ በዩኒቨርሲቲው እንደ ተማሪ የተመዘገቡበትም ሆነ የወሰዱት ኮርስና ያገኙት ውጤት የሚያሳይ ምንም አይነት መረጃ ባለመገኘቱ የዶክትሬት ዲግሪውን እንዲሰጣቸው ያመቻቹት በዩኒቨርሲቲው ቻንስለር እንደሆነ ታውቋል። ቻንስለሩ ሰኞ ዕለት ፍርድ ቤት ይቀርባሉም ተብሏል። በሰሜን ናይጄሪያ ሰሜናዊ ግዛት ኮንዱጋ በምትባለው ከተማ በአንድ የአሳ ገበያ ላይ 3 አጥፍቶ ጠፊዎች ባፈነዱት ቦምብ ምክንያት ቢያንስ 20 ሰዎች መገደላቸውን ፖሊስ ቅዳሜ 10 ቀን ከሰጠው መግለጫ ማወቅ ተችሏል። አርማታ በተፈጸመው ጥቃት በርካታ ሰዎች እንደቆሰሉ የተዘገበ ሲሆን ከቆሰሉት መካከል ሆስፒታል ሲደርሱ የሞቱ ሰዎች እንዳሉም ለማወቅ ተችሏል። የናይጄሪያ መንግስት የቦኮ ሐራም እንቅስቃሴ በወታደራዊ ኃይል ጥረት ተዳክሟል በማለት ተደጋጋሚ መግለጫ ቢሰጥም ቡድኑ አሁንም ቢሆን ጥቃት ከማድረስ አለመቆጠቡ እየታየ ነው። ለዛሬ ያለን ዜና በዚሁ ተጠናቀቀ።
መርሃ ወያኔ ወኪነ ጥበብ ከተወልደ ብርሃን ዘወልደ ኪነ ጥበብ የአንድን ማህበረሰብ ገጽታ ለማንጸባረቅ የሚችል መሆን ቢገባውም በዘመነ ወያኔ በስራ ፈጠራ ፕሮግራም የሀብት መሰብሰቢያ ማንነትን ከጋዶ ዓለም አስወጥቶ ስሜታዊ ዓለምን ፈጥሮ የሚያሳይ መድረክ እንዲሆን ዳርጎታል። በዚህ መሰረት ይቀሩና ፋኖ ህዝባዊ መብትን ጠያቂነት በግላዊ ፍላጎት ተለውጦ ማሳየትን ሳይሆን መታየትን አላማቸው አድርገው የሚጓዙ የኪነ ጥበብ ሰዎችን ማፍራት እንደተቻለ ከውጤቱ ይታያል። ይህ በመሆኑም የኪነ ጥበብ ክብር ተዋርዷል። የኪነ ጥበብን ክብር በገንዘብ ብዛት ለመለካት ይቻል የመሰላቸው ግብዞች ካለፈው መማር ተስኗቸው ይገኛሉ። ታዋቂው የኪነት ሰው ጥላውን ገሰሰ ለዘመናት የዘለቀ ዝናን የተጎናጸፈው በገንዘቡ ብዛት ተለክቶ አይደለም። ታላቁ ደራሲ ያሬድ ማለታይም ለታሪክ በተወ ድርሰቱ የሀብት ባለጸጋነትን የዓለማዊ ክብርን ፈልጎ ያደረገው አልነበረም። ክብሩም ምስጋናውም በስራው ላይ የተመሰረተ በመሆኑ በሃይማኖታዊ ዘይማነት ብቻ ሳይሆን እስከዛሬ ዘመን ድረስ የባህል ሙዚቃ መሰረትነትን ይዞ እንዲዘልቅ ዳርጎታል። በመሆኑም መርሃ መለስን የተከተሉ ስራ ፈጣሪዎች በኪነ ጥበብ ውስጥ ያለዋቢ ገብተው አደጋ እንደጣሉ እየታየ ነው። ኪነ ጥበብን በፈለጉት ቋንቋ ማቅረብ መብት ነው። ያ ማለት ግን ሙያተኛ የሆኑትን የኪነ ጥበብ ሰዎች አስወግዶና ስራ ፈላጊዎችን አስገብቶ እድገትን መጠበቅ ይቻላል ማለት አይደለም። የሙያውን ስነ ምግባር ለመከተል በሙያው ላይ የጠለቀ ፍቅርና ስሜት እንዲሁም ችሎታ ሊኖር ይገባል። ይህ ባልሆነበት ሁኔታ ስራው ሁሉ የዩኝ ዩኝ እንጂ መሰረት ያለው አይሆንም። ምንም እንኳ የሚደነቁ ከያኒያን ቢፈጠሩም ስራቸው ዘላቂነት ያለው ሊሆን አልበቃ። ምክንያቱም የድረስ ይድረስ አቀራረብ በመያዙና በውስጣቸው ተደባልቆ የገቡ የመለስ ኪራይ ሰብሳቢዎች በመኖራቸው እንደሆነ ግልጽ ነው። በፊልም ስራ ውስጥ ሀገራዊ ድርሰትን በውጭ ተዋናይ አቀራረብ ስልት ላይ ተመርኩዤ ላቅርብ ቢባል ምናልባትም ጊዜያዊ አድናቆትን ሊያተርፍ ቢችል እንጂ ዘላቂ ከብሬታን አያስገኝም። በመሆኑም ነው ዛሬ እንደዚያ በታላቅ ግርምት ሲደነቅ የነበረው ተመልካች ወደ ውጭው ዓለም የፊልም ውጤት አዘንብሎ ሊሄድ የበቃው። የዚህ ዋናውን ማየቱ አይቀልም ወይ በሚል ስሌት ማለት ነው። ይህ ደግሞ ወዶ ገቢዎችን ሳይበል ባንከራበት የሚል የብይ ጨዋታን ቢያጫውትም እውነተኛ የኪነ ጥበብ ፍቅር ያላቸውን ከልብ አሳዝኗል፣ ስሜታቸውንም ጎርቷል። በሀገራችን የፊልም ስራ ውስጥ በርካታ ቆንጆ ቆንጆ ድርሰቶችንና ትወናዎችን ተመልክተናል። ይህ ጅምር ላይ ያለ ጥበብ ያለ ወቅቱና ያለ እድሜው መወጣጠር ሲጀምር ለጉዳት ተዳረገ። የሚያሳዝነው ብዙ ብርቅዬ ከያንያን ከወዶ ዘማቾች ጋር ተዳምረው መጎዳታቸው ነው። የኪነ ጥበብና የጋዜጠኝነት ሙያ ህዝባዊ የሆኑ ትውፊቶችን፣ ማህበራዊ ችግሮችን አጉልቶ በማሳየት ትምህርታዊና ህሊናዊ ግንዛቤን ማስጨበጥ አይነተኛ ተልኳቸው ሆኖ ሳለ ሁኔታው ተገልብጦ ግልብ ትንተና፣ ጭራ የለሽ ትረካ፣ ጆሮ አሰልቺ ሪትምና ዜማ ይዘው ሲቀርቡ ያሳድጋችሁ ብሎ መራቂ ታዳሚ ያጡ አያስገርምም። የወያኔ የሥራ ፈጠራ ፕሮግራም በእጅጉ የጎዳው ኪነ ጥበብንና የጋዜጠኝነትን ሙያን ነው። ምክንያቱም ሁለቱም ህልውናቸው የሚለካው በውስጡ በቆዩ ዙሪያ ገቡን ባወቁና ባገናዘቡ አባላት ላይ በመሆኑ። ይህ ባለመሆኑ ብዙዎች ለስራቸው ሳይሆን ለመታወቅ ጓጉተው ደፋ ቀና ሲሉ ተስተውለዋል። በፊልም ስራ ውስጥ የተሰማሩት የመጨረሻ ግቡ ሰርግ መደገስ በሚመስል መልኩ ያገኙትን ሁሉ ለድግስ ያውሉ ላያቸው በእርግጥ ለሙያው ፍቅር ሲሉ ነው ፊልም ውስጥ የገቡት ያስብላል። በዚህም ሆነ በዚያ ኪነ ጥበብ በአርቲፊሻል ፍቅረኞቿ ታጅባ ወደ መቃብሯ እያዘገመች ነው። ድሮ ድሮ ሸርሙጣ ወይም ሴተኛ አዳሪ ሲያረጅ አገናኝ ወይም አቃጣሪ ይሆናል ይባል ነበር። አሁን አሁን ደግሞ ፊልመኛ ገንዘብ ካገኘ በኋላ ወደ አስመጪና ላኪነት፣ ዘፋኝ ሲከስር ወደ ሃይማኖታዊነት፣ ቲያትረኛ ሲከስር ወደ ደላላነት፣ ሁሉም መግቢያውን አመቻችቶ ሲያሾፍ፣ በኪነ ጥበብ ፍቅራቸው ተለክፈው ያሉ ባለሙያዎች ግን የድሃ ጮማዬ እንዴት ነሽ ዱብዬ ዱብዬ እያሉ ማንጎራጎር ተገደዋል። የኢትዮጵያን ፖለቲካ የሀብት መዝረፊያ፣ የሀገር ማጥፊያ ያደረገው ወያኔ በስራ ፈጠራ ያሰማራቸው ሐዋርያቶቹም ከማወቅ በፊት ጥምጥም አስቀድመው ኪነ ጥበብን ጎዱ። ከያኔውም በሐዘንና በድህነት ውስጥ ጣሉት። ይህ አይነቱ መሰረት የሌለው ስራ ከእድገት ሊመደብ እንደምን ይቻላል? ኪነ ጥበብ በሐቀኛ ልጆቿ ትንሣኤ ትለመልማለች። ድል የህዝብ ነው።
ለመናገር አትሻም ራሴ ለውለድ ሞታ አጓዳ በየሁለት ሳምንቱ ቅዳሜ በፍኖተ ዲሞክራሲ የተዘጋጀ የሚቀርብ የኢትዮጵያ ሙዚቃን አመጣጥ እድገትና አሁን ያለበትን ሁኔታ የምንዳስስበት ፕሮግራም ነው። የተከበራችሁ አድማጮች እስካሁን እንደተከታተልነው የኢትዮጵያ ሙዚቃ ብለን የምንጠራውን የስታይልና የስልት ቁርኝት ተመልክተናል። በዛሬው ፕሮግራማችን የንጉርጉሮን ስታይል ወይም ያጫዋወት መንገድ በሚመለከት ማጠናከሪያ ነጥቦችን እንመለከታለን። እንጉርጉሮ ሪትም አልባ ወይም ነጻ ምት እንደሆነ ባለፉት ፕሮግራሞች በተደጋጋሚ ተመልክተናል። በሪትም ታጅቦ ሲመጣ ደግሞ ፈረንጆች ሪትምና ብሉስ ብለው የሚጠሩት አይነት መሆኑንም አይተናል። ትዝታ በሪትም ታጀበም አልታጀበም በእንጉርጉሮ ዜማ ባህሪው ላይ ብዙ ጫና እንደማይኖረው በጌታቸው ካሳና ባስቴራ ወቀ ሙዚቃ ውስጥ ላይ ተመልክተናል። ትዝታን በግላጭ መልኩ ካቀረቡት ድምጻውያን መካከል ለዛ ወርቅና ውበሻት ቅድሚያውን ይይዛሉ ቢባል ማጋነን አይሆንም። ትዝታ አረራሂ ጠባይ ያለው ነው። ሪትም አስፈልጋውም በዚህ በኩል የውብሸት ትዝታ ይበልጥ ይገልጣል። ሁለቱንም በመሳሌዎች ላይ እናዳምጣለን። ኦኖማ ፓቶይክ በሆነ መልክ በቤት ውስጥ በስራ ላይ አሄሄ ኦሆሆ ወዘተ ያለ ለራስ ብቻ የሚያንጎራጉሩት የዜማ አይነት ባዝማሪ አማካኝነት ወደ አደባባይ ሲወጣ ሰምና ወርቅ የግጥም አቀራረብ ስታይል መደባለቁ ይስተዋላል። ይህ ዘመኑና ደራሲው በውል ያልታወቀለት ዜማ በኢትዮጵያዊው ስነ ልቦና ላይ ያለው ስፍራ በቀላሉ የሚገመት አይደለም። ሙዚቃውን ነው ትዝታ እንጉርጉሮ በበዛ ወርቅ አስፋው።
የእንኩርኩሩን ዜማ ያስተዋወቀውና ያዳበረው አዝማሪ ወቃቱን ከማጀት ወደ አደባባይ ለማውጣት ሲሞክር ብዙ መሸጓጠጦች ደርሰውበታል። ከብዙ ሁኔታ በኋላ ነው አድማጭ የጣት ጭብጨባና ሽልማት ሊለግሰው የቻለው። ይህ አይነቱ ስታይል በብዛት የታየው በተለይም በአማርኛና በኦሮምኛ ተናጋሪው ባህል ውስጥ ነው። ይህ ሙዚቃና ግጥምን አዋህዶ ማቅረብን እንዲያውም ቃላቱ ከሙዚቃው በበለጠ የሚደመጥበት ሁኔታ እንዲኖር ማድረግን ያለማመደው አዝማሪ በመሆኑ በግጥም ተሳታፊነት አድማጩ ሊቀላቀልና ስልቱ እያደገ ሲሄድ ማህበረሰባዊ ጥያቄዎችን ማንሳትና ሁኔታዎችን ለማህበረሰቡ ማስገንዘብ እንደ ሥራ ድርሻው መቁጠር ጀመረ። በትችት ስንዘራውም የግጥም ችሎታውን መቋቋም ያቃታቸው ጨዋዎች በአዝማሪው ላይ ሐሜትና ስድብ ጀመሩ። አንተ ደግሞ አዝማሪ ይመስል ይባባሉ ጀመር። ተሳዳቢ ሆንክ ለማለት ነው። አዝማሪው የሚያቀርባቸው ሰምለበስ ቅኔዎች ሁሉ አልተመቻቸውም። በግጥም መልስ መስጠት ከአቅም በላይ ሲሆን አዝማሪውን እንደ ተሳዳቢ መቁጠር ተያዘ። ተከታዩ ሙዚቃ የትዝታ ዜማ ሲሆን በጊታር አጀብና ድምጽ የቀረበ ነው። ትዝታንና የእንጉርኩሮ ስታይልን ያለ ሪትም በሚገባ የገለጸ ሙዚቃ ነው ማለት ይቻላል። ሙዚቃው እነሆ። ትዝታ በጊታርና ድምጽ በውብሸት ፍሳ
Oh,
የኢትዮጵያ ሙዚቃ በተለያዩ ሁኔታዎች ቅሬታን፣ አዛኝነትን፣ አጥንኩኝ ባይነትን፣ ሐዘንን፣ ደስታን፣ በሙሾ ዜማ ሰርግን፣ አይናፋርነትን፣ አስተዳደግን፣ በሕፃናት ዜማ፣ በርሻ ተግባርና በቀሩትም ሁኔታዎች በሚያቀርብበት ጊዜ ልዩ ርኅራኄን በማንጸባረቅ ነው። ጥላቻን የሚሰብክ አንዱ ካንዱ የበለጠ መሆኑን የሚደሰኩር ነገር የለም። በመሆኑም ያርኅራኄ ጠባይ ይስተዋልበታል። የኢትዮጵያ ሙዚቃ ለምን አሳዛኝ ሆነ ብለው ለሚጠይቁ ከሙዚቃው ደራሲ ዘነበ በቀለ ሙዚቃ በኢትዮጵያ ከሚለው መጽሐፍ ውስጥ ያገኘነውን እነሆ። አንድ ዓለማዊውና መንፈሳዊ የሙዚቃ መሰላሎችን በቶን ተቀራራቢ ከመሆናቸው የተነሳ። ሁለት የእንጉርጉሮ ሙዚቃ መሰረቱ ግላዊ ስሜትን ማንጸባረቂያ በመሆኑና ይህም ስር የሰደደ አሰራር በመያዙ። ሶስት በማህበረሰቡ ዘንድ ውስጣዊ ስሜትን መግለጽ ውጫዊ ሁኔታን ከማንጸባረቅ ይበልጥ ቦታ ስለሚሰጠውና ይህም በግንዛቤ ላይ ተጽዕኖ በማሳደሩ። ለምሳሌም አንዲት ትንሽ ጥጃ አርዶ ከመብላት በረሃብ መሞትን ኢትዮጵያዊው መምረጡ፣ ከሥጋው ጠቃሚነት ይበልጥ ጥጃዋ ከእናቷ ተነጥላ መታረዷ ስለሚሰቀጥጠው ነው። በመሆኑም ስለ ሁኔታው ልዝፈን ላንጎራጎር ቢል የደስታ ስሜት ሊፈጥርበት አይችልም። አራት የአምስቱ ፔንታቶኒክ ጠባይ አርኅራኄ በመሆኑና ዜማው በኮርድ የሚታጀብ አለመሆኑ። አምስት ዜማ ከቋንቋ ጋር እጅና ጓንት ሆኖ በመስራቱና ሁኔታውን በማጋጋሉ። ስድስት ኢትዮጵያዊ በጠባዩ በመገናኘቱ ከሚደሰተው ይበልጥ በመለያየቱ የሚያዝን በመሆኑ። ሰባት የእንጉርጉሮ የመዝሙርና የዘፈን ስታይሎችን ጠንቅቀው በማይረዱ አቀንቃኞች የሚቀርብ ሙዚቃ በማየሉ። ስምንት የኮንሰርት ግንዛቤ የኦፔራና የመሳሰሉት ልምድ ባለማካበቱ ወዘተ ምክንያቶች ነው ይላል ደራሲው። موسيقى بيتيوبيا بيتسنيو مسحاف است بغز اندمتو همسالاي انداس افرو تكتايو موسيقى تزتانو يه جيتا مسايا ببا يمسن قومت ازمامر استايلي هننجي تهجاواشو ورروتاونو تزتا بيتلايجو سووشتي كرب يتلايجو غزتاوشن ياسايال هنوم جل مسارتاوي يهونو يسلتن نايستايلي زت دي شرارف አይችልም ሙዚቃው እነሆ ትዝታ በወሮታው ውበት
ኢትዮጵያዊ እንኳንስ በረቀት የተለየውን ዘመድና ወገን ቀርቶ ሳያየው የዋለውንና አጠገቡ ያለውን ጓደኛውን ይናፍቃል። ትዝታ ልዩበት ልዩ ጸጋ ያለው ርህራይን የሚያንጸባርቅ ኢትዮጵያዊ ሙዚቃ ነው። የንጉርጉሮ ዜማዎች ማለትም ትዝታ አምባሰል ባሲናንቾዬ በተለምዶ እንደሚታወቁት ቅኝቶች ሳይሆኑ ሁኔታን ገላጭ ዜማዎች መሆናቸው ተደጋግሞ ተነግሯል። ቅኝቶቹ የሚያገለግሉት ለሁሉም የኢትዮጵያ ቋንቋ ተናጋሪዎች ባህላዊ ሙዚቃ ነው። በመሆኑም ነው ባለፈው ፕሮግራማችን እንደገለጽነው ቅኝቶችን ቀዳማይ፣ ዳግማይ፣ ሳልሳይ፣ ራዋይ፣ ሐምሳይ፣ ሳልሳይ፣ ሳውአይ ማለትም አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ወዘተያን እስከ ሰባት ደረጃ የመደብናቸው። ስለዚህም ትዝታ፣ አምባሰል፣ ባቲ፣ አንቾዬ የሚባሉት ካማርኛ ተናጋሪው ባህላዊ ሙዚቃ ውስጥ የተገኙ የዜማ ስሞች እንጂ ቅኝቶች አይደሉም። በተመሳሳይ መልኩ ገረርሶ በኦሮሚኛ ተናጋሪው ባህላዊ ሙዚቃ ውስጥ የሚገኝ የንጉርጉሮ ዜማ እንጂ ቅኝት አይደለም። ጭራዋታም በትግርኛ ተናጋሪው ባህላዊ ሙዚቃ እንጂ ቅኝት አይደለም። ሁሉም በሩባቶ ወይም መጣልባ ሆነው የሚዘመሩ የአንጉርጉሮ ሙዚቃ ስታይሎችና በሰባቱ ስልቶች ወይም ሞዶች ውስጥ ያሉ ናቸው። ቀጣዩን ሙዚቃ እነሆ ገረሶ ሙዚቃ በደጀኒ ጃለታ
kotane gumbingu na darbana mai kanne jire yamani kanna kamo goim banne kamo goim banne aha jawa dade to gora de negara ma genyange nye made mari de mari ta bisare mataba ade mari de mari ta bisare mataba du pingara go gesa ma kami du bivama sore sama garu bu na du ge joru gare ne il marama je du na du tae mu gare na du tae mu gare
ከሙዚቃው ባህሪ እንደ ተረዳነው በእንጉርጉሮ ስታይል ጀምሮ ወደ ዘፈን ስታይል መተላለፍ በውስጡም የመዝሙርን ስታይል ባህሪያት ሊያንጸባርቅ መቻሉንም ነው። ዝግተኛ የሆኑ ዜማዎች ኢትዮጵያዊውን ባህሪ ይበልጥ የሚገልጹ መሆናቸው ሐቅ ነው። ቀጣዩ ሙዚቃም በተመሳሳይ ስታይል መንገድ የሚሰራ ሲሆን የንጉርጉሮ የመዝሙርና የዘፈን ስታይሎችን አደባልቆ ያዘ ነው። ቀደም ሲል እንደገለጽነው ከፍተኛ ድምጽ አወጣጡ በመዝሙር ስታይል ውስጥ ሲያስመድበው የጭብጨባው አጀብ በዘፈን ስታይል ውስጥ ያስገባዋል። ዋናው ዜማ የተዋቀረበት ስታይል ደግሞ እንጉርጉሮ ነው። ስለዚህም ድብልቅ ስታይል ውስጥ ያለ ዜማ ነው ማለት ነው። ሙዚቃው እነሆ ጭራዋታ ወይም እንጉርጉሮ ስታይል በገብረ ሕይወት ገብረ ማርያም።
I'm a sinner. I'm a sinner. I'm a sinner.
በርካታ በንጉርጉሮ ዜማ የሚቀርቡ ሙዚቃዎች ያዘማመር ስልታቸው ሙሉ በሙሉ ኢትዮጵያዊ መንፈስን የተላበሱ ናቸው። ኢትዮጵያዊ ሙዚቃ ስንል ደግሞ የተወራረሰ ስታይልን ወይም ስልትን የተከተለ ነው። ከየማህበረሰቦቹ ባህል ውስጥ የተገኙትን አሰራሮች አዋህዶ በመያዙም ጭምር ነው ኢትዮጵያዊ የምንለው። ቀጣዩ ሙዚቃ በዳግማይ ስልት ወይም በሁለተኛ ስልት ሞድ የቀረበ ነው። ሙዚቃው እነሆ አምባሰል በማሪቱ ለገሰ። የንጉርጉሮ የመዝሙርና የዘፈን ስታይሎች መደባለቅ በብዙ ሙዚቃዎች ውስጥ ይንጸባረቃል። አምባሰል ተደጋግሞ እንደተገለጸው ተስፋን አፍሳሪ እንጂ የመቆዘም ጠባይ የለውም። ልክ ጋራ ላይ ወጥተው እንደሚያስተላልፉት የጥሪ ድምጽ አይነት ዜማ ነው። ትዝታን፣ አምባሰልን፣ ባቲንና አንቾዬን በሚከተሉት ግጥሞች መንፈስ እንቃኛቸው።
ትዝታ ላለፈ ነገር ማስታወሻ ለመቆዘሚያ የሚጠቅም በመሆኑ በጠብቅ በጠብቅ ሰማዩ አልጠራለኝ አምላክ እኔን ፈጥሮ ዘነጋኝ መሰለኝ ሲል፣ አምባሰል ደግሞ መጪውን ጠቋሚ ብሩህ ተስፋን ሰጭ መልእክት አፍሳሪ ስሜት አለውና ይዳምናል እንጂ መጪ ጥላል ዝናብ ሰማይ ሳይከፈት መብረቅ ሳያንዣብብ ይላል። ባቲ የድፍረትና የጀግንነት ስሜትን መቆስቆሻ ነውና ማን ይፈራሉሃ ያንዷዷው እንዳሻው ሰውም ይጓጓዛል ከብቱም ከሜዳው ነው ሲል፣ አንቺሆዬ ደግሞ ጸጸትን ጸሎትን ልመናን አብሳሪ ስሜት ያለው ነውና የመጣውን ዝናብ ቀንሰው አምላኬ ካፊያው ይበቃኛል ታልልኝ በልኬ ይላል። እንግዲህ የዜማዎቹን ባህሪ አመሰራረት ስልት ከዚህ ግጥማዊ ምሳሌ መረዳት እንደሚቻለው ገላጭነታቸው የተለያየ ስሜትን ነው። ግርርሶም ጭራዋታም በዚሁ መንፈስ የሚተረጎሙ ናቸው። የኢትዮጵያ ሙዚቃ መልእክቱ የረቀቀ በመሆኑ ገላልጦ ለማየት እንዲቻል በጥሞና ማድመጥ የሚያስፈልገው ነው። በሰም የተዘጋ ወርቅ ህብሩ ግጥም ሁኔታውን በመደባበቅ አድማጩን ለትርጓሜ ይጋብዘዋል። ስለሆነም መክፈቻው ቁልፍ ተረጋግቶ ማድመጥ ብቻ ነው። የእንጉርጉሮ ስሜት ያለው ሙዚቃ በርካታ ድምፃውያን በዘመናዊ ሙዚቃዎቻቸው ውስጥ ያቀርባሉ። ሙዚቃው ድብልቅ ቡድን የሚከተል እንደሆነና እንዳልሆነ ለማወቅ በቂ ማስረጃዎችን ተመልክተናል።
የተከበራችሁ አድማጮች፣ የእንጉርጉሮ ስታይልንና የዛሬውን ፕሮግራማችንን በዚሁ እናጠናቀቃለን። በሚቀጥለው 15 ቀን ቀጣዩን የመዝሙርና ድብልቅ ስታይሎችን ለመመልከት በተመሳሳይ ፕሮግራም እስከምንገናኝ ደህና ቆዩን እያል እንሰናበታለን። ጤና ይስጥልን። ሙዚቃ ህይወቴ ግዕዝና እዝል አራራይ የተሰጠች ከላይ ያሬዳውን ሰፊ የሰማይ ጸጋ አራራይ አራራይ የተሰጠች ከላይ አቆራኘባት ነፍሴን ካንቺ ጋር አራራይ አራራይ የተሰጠች ከላይ
ስማ ከኛ ባቴ አራራይ አራራይ የተሰጠች ከላይ ስንት